ascensor a la jefe.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የረቡዕ ህዳር 30 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉንን ዝግጅቶች እናስተዋውቅ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኬንያ ጉብኝት፣ የኦሮሞ ፌዴራሊስት ኮንግረስ መላ የታሰሩት መሪዎችና አባላት እንዲፈቱ ጠየቀ፣ ባልደራስ ለፍትህና ለዲሞክራሲ ኢትዮጵያ ውስጥ ይካሄዳል የተባለ ምርጫ ጊዜ እንዲራዘም ለሀገሪቱ የምርጫ ቦርድ እና ለሌሎች ባለድርሻዎች ጥሪ ያቀረበ የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ 4 ሰዓት ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች።
ጤና ይስጥልኝ። እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ማምሻውን በደረሰን ዜና እንጀምራለን። በህወሓት ኃይሎች ታግተው የነበሩ የሰሜን እዝ የኦፕሬሽን ምክትል አዛዥ ብርጋዴር ጀነራል አዳምነህ መንግስቴን ጨምሮ 1000 የሚሆኑ የእዙ የመስመርና ከፍተኛ መኮንኖች መለቀቃቸውን የኢትዮጵያ የዜና አገልግሎት ዘግቧል። ጥቅምት 24 ቀን የህወሓት ጁንታ ሲል ጠራው ለግብዣ ብሎ ጠርቶ አግቷቸው የነበሩ መኮንኖች በመከላከያ ሰራዊትና በፌደራል ፖሊስ አባላት የጋራ አሰሳ ተለቀዋል ሲሉ የመከላከያ ኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ መናገራቸውንና ምንም ጉዳት ሳይደርስባቸው ከሰራዊቱ ጋር መቀላቀላቸውን የዜና አገልግሎቱ ዘገባ አመልክቷል። በኦሮሚያ ክልል የምስራቅ ሐረርጌ ዞን ባደረገው አሰሳ ልዩ ልዩ የጦር መሳሪያዎች መያዙን አስታውቋል። የጦር መሳሪያዎቹ ከተያዙባቸው መካከል 375ቱ ፍርድ ቤት መቅረባቸውን የዞኑ ፖሊስ የህዝብ ግንኙነት ኃላፊ ኢንስፔክተር ቶሎሳ ጎሹ ለቪኦኤ ገልጸዋል። ኢንስፔክተሩን ሪፖርተራችን አዲስ ቸኮል አነጋግሮ ያጠናቀረው ዘገባ ቀጥሎ ይቀርባል።
በትግራይ ክልል ወታደራዊ እርምጃ መወሰድ ከተጀመረበት ከጥቅምት 24 ማግስት ጀምሮ ባለው የአንድ ወር ገደማ ጊዜ ውስጥ በመስራቅ ኦሮሚያ የመስራቅ ሐረርጌ ዞን በተደረገ አሰሳ ልዩ ልዩ የጦር መሳሪያዎች መያዙን ዞኑ ለቪኦኤ አስታውቋል። የዞኑ ፖሊስ የኮሙኒኬሽን ኃላፊ ኢንስፔክተር ቶሎሳ ጎሹ ከጦር መሳሪያዎች ባሻገር ሌሎች ወታደራዊ ቁሳቁሶችም ተይዟል ብለዋል።
ወይ በተገኙት ስራዎች ያገኘናቸው ውጤቶች 454 የተለያዩ ሽጉጦች፣ 31 ክላሽንኮቭ፣ 27 ሐላቀር ጦር መሳሪያ፣ 86 ጸረ ሶፍ ቦምብ፣ 490 መሰል ካርታዎች፣ 3329 የተለያዩ ጥይቶች፣ 3 ጦር ሜዳ አጉሊ መነጽር፣ 8 የወታደር አልባሳት፣ 2 ጸረ ተሽከርካሪ ፈንጅ፣ 1 ዲጂታል ካሜራ እንዲሁም 4 ላፕቶፖች ተገኝቶበታል። 2 ጂፒኤስ ማለት አቅጣጫ ጠቋሚ ነው፣ ጦር ነው ደግሞ አቀማመጥ መሬት አቀማመጥን፣ 2 አርፒጂ ጦር መሳሪያ ነው።
እነኚህ መሳሪያዎች የተያዙት እየተዘዋወሩ ሳይሆን በአሰሳ ነው ያሉት ኢንስፔክተር ሶሎሳ የጦር መሳሪያዎቹ የተያዙባቸው ግለሰቦችን ፍርድ ቤት እየቀረቡ ናቸው ብለዋል።
በዚህ ጋር ተያይዞ 473 ሰዎች በቁጥጥር ስር ውሎ 375ቱ ላይ የአቃቤ ሕግ ምስክር እየተጠራባቸው ይገኛል።
በምስራቅ ሐረርጌ ወታደራዊ እንቅስቃሴ አልነበረም ያሉት ኢንስፔክተሩ ከነሱ ጥቃቸው የተያዙ የኦነግ ሸኔ አባላት ናቸው ያሏቸው ግለሰቦች ግን መኖራቸውን ገልጸዋል። ከወታደራዊ እንቅስቃሴ ይልቅ የንግድ እንቅስቃሴ ቀባን ወይም በተለምዶ ገና የሚባለውን የአድማ ጥሪ በትግል ስልትነት የሚከተሉ አሉ ያሉት ኢንስፔክተር ቶሎሳ ይህ ግን እየተሳካ አይደለም ብለዋል።
የዞናችን ደግሞ ሐረርጌ የሚኖረውና የሚንቀሳቀሰው እለታዊ ጥቅም ነው። እለታዊ ጥቅም ማለት ጉድራና ሙድራ የሚባሉ አሉ፣ አታክልትና ጫት አይነት አታክልት፣ ድንች፣ ቆመን፣ ሰላጣ፣ ስኩቶች አሉ። አሁን ከዚህ ጋር ተያይዞ ይሄ ለገና የሚባለው ነገር ምንድን ነው? አሁን እያቃ በአሁኑ ጊዜ እንደማይሰራ ነው። ለምን ህብረተሰቡ እኮ ሀብቱ ቤት ውስጥ ቀርቶ ክሳራ ላይ እየጣለ ስላለ ካሉት እና ካሳለፏቸው ቀናት በተረዳ በአሁኑ ጊዜ ለዚህኛው እንኳን መስማት ጆሮውን አይሰጥም እና ምንድነው ያደርገናል አሁን ይብርሰቡ ከጻፋ ካሉ ጎን ሆኖ ልክሰብ ልክሰብን ወንድም ወንድሙን ወንድም አባቱን አባት ልጁን ምንስ ደግሞ ባሏን አጋልጣ ወደ ህግ ቀርቦ ተስተካክሎ ወደ ሰላም እንድመለስና ያለፉት ውከቶችና የነበሩት ብዙ ቦታ የሰው ህይወት ላይና ንብረት ላይ የነበሩት ድርጊቶች ሁለተኛ እንደማይደግምና ህብረተሰብ በቁርጠኝነት ከኛ ጎን ሆኖ እስከ መጨረሻ እየታገለ መሆኑን እንገልጻለን።
በምስራቅ ሐረርጌ ዞን የአርሲ ሳጫሉ እንደሰሞት ተከትሎ አለመረጋጋት እንደነበረ ያስታውሱት ኢንስፔክተር ቶሎሳ በአሁኑ ሰዓት በቁጥጥር ስር እየዋሉ ያሉት ግን ከዚያ ጋር ግንኙነት ያላቸው አይደለም ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ባለም አቀፍ የኮቪድ-19 ዜናዎች ቻይና ሰራሹ የኮቪድ-19 መከላከያ ክትባት 80% በመከላከል ውጤታማ ሆኗል ስትል የተባበሩት የአረብ ኤሚሬቶች ተናገረች። የኤሚሬትስ የጤና ሚኒስቴር ዛሬ ባወጣው መግለጫ ሳይኖፋርም በሚባለው የቻይና መንግስት የመድኃኒት ኩባንያ በተሰራው ክትባት የመጨረሻ ምዕራፍ ሙከራ ተሳትፈናል ብሏል። ለክትባቱ ለአጣዳፊ ጥቅም የሚውልበት ፈቃድ ባለፈው መስከረም ወር ሰጥተናል ሲልም አስታውቋል። ክትባቱ የከፋ የጎን ጠንቅ ስጋት አላሳየም ያለው ሚኒስቴሩ ሆኖም የሙከራውን ውጤት በተመለከተ ውጤቱን በዝርዝር አላቀረበም። ያም ቢሆን የክትባቱ ውጤታማነት ዘመቻውን ለመጀመርና ኢኮኖሚውንም ለመክፈት አመቺ ሁኔታ ይፈጥራል ነው ያለው። የበዚህ እንዳለ በዩናይትድ ስቴትስ የመድኃኒት ኩባንያ በፋይዘር እና የጀርመኑ ባዮንቴክ የተቀመመው የኮቪድ-19 መከላከያ ክትባት ላይ ባደረገው ግምገማ ክትባቱ በከፍተኛ ደረጃ ውጤታማ ሆኖ እንዳገኘውና በተከተቡት ሰዎች ላይ ምንም አይነት የደህንነት ስጋት እንዳልፈጠረ የዩናይትድ ስቴትስ መንግስት የመድኃኒትና የምግብ አስተዳደር FDA አስታወቀ። ይህ መሆኑ ታዲያ ክትባቱ በቀናት ውስጥ የFDA ፈቃድ እንዲያገኝ ሁኔታውን ያመቻቻል ነው የተባለው። በሁለት ዙር የሚሰጠውን የፋይዘር ባዮንቴክን ክትባት ብሪታንያ ያሉ የ90 ዓመት አረጋዊት ተከትበው የመጀመሪያዋ ሆነዋል። አንዳንድ የጤና ጉዳይ ተሟጋቾች በበኩላቸው በጣም አዋጭ ተደርገው የሚታዩትን የኮቪድ-19 ክትባቶች ከ50% የሚበልጡትን ባለጸጎቹ ሀገሮች ስለበዙ በሰባዎቹ ባለዝቅተኛ ገቢ ሀገሮች ከ10 ሰው አንዱ ክትባቱ አይደርሰውም ሲሉ ስጋታቸውን ገልጸዋል። The People's Vaccine Alliance የተባለው እንደ Human Rights Watch እና Amnesty International እንዲሁም Oxfam ያሉ ድርጅቶች ያሰባሰበው ጥምረት የክትባቱ አምራች ኩባንያዎች ቴክኖሎጂያቸውንና የአምራዊ ሀብት ባለቤትነታቸውን COVAX ተብሎ በሚጠራው ዓለም አቀፍ አካል በኩል እንዲያጋሩ ተማጽኖ እያሰሙ ናቸው። በሌላ የኮቪድ-19 ዜና ሰሜን ኮሪያ ከኮቪድ-19 ነጻ ነኝ ብሎ መንግስቷ ማወጁ ላይ የደቡብ ኮሪያ የውጭ ጉዳይ ሚኒስትር ጥርጣሬ ለመፍጠር ጥቅስ ያደረጉት ሙከራ ከባድ ዋጋ ያስከፍላቸዋል ስትል አስታወቀች። የደቡብ ኮሪያ የውጭ ጉዳይ ሚኒስትር ካንግ ኪዩንግ ሆ ባለፈው ሳምንት ባህሬን ውስጥ በተካሄደ ጉባኤ ላይ ባሰሙት ንግግር ሰሜን ኮሪያ ባለም ዙሪያ 68.2 ሚሊዮን ሰው ከታመመበትና ከ1.5 ሚሊዮን በላይ ሰዎች ከሞቱበት ወረርሽኝ እንዴት አድርጋ እንዳመለጠች ማመን ያስቸግራል ሲሉ ተናግረው ነበር። አስከትለውም ፒዮንግያንግ ከሶል ጋር በድንበር ተሻጋሪ ጸረ ኮቪድ ምላሽ ለመተባበር ፈቃደኛ ሳትሆን ቀርታለች ሲሉ ወቅሰዋል። ዛሬ የፒዮንግያንግ መንግስታዊ የዜና አገልግሎት ባወጣው ዘገባ የሰሜን ኮሪያው መሪ የኪም ጆንግ ኡን እህት ኪም ዩ ጆንግ የደቡብ ኮሪያዋ ሚኒስትር የሚያስከትልባቸውን መዘዝ ሳያገናዝቡ ተናግረዋል። ያ የሚያሳየው በመረረ አምባጓሮ ላይ ያሉት ሀገሮች ግንኙነት ይብሱን እንዲቀዘቅዝ የሚጓጉ መሆናቸውን ነው ማለታቸው ተጠቅሷል። ሚኒስትሩ የተናገሩትን አንረሳም፣ ከባድ ዋጋ ሊያስከፍላቸው ይችላል ሲሉም አክለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ተመራጭ ፕሬዝዳንት ጆ ባይደን ዲሞክራቷን የተወካዮች ምክር ቤት አባል ማርሻ ፈጅን የቤቶችና የከተማ ልማት ሚኒስትርነት ሊያጫውቸው መሆኑን ዘገባዎች አመለከቱ። ለግብርና ሚኒስትርነት ደግሞ በቀደመው የፕሬዝደንት ባራክ ኦባማ አስተዳደር ዘመን 8ቱንም አመት የግብርና ሚኒስትር የነበሩትን ታም ቪልሳክን እንደሚያጩ ተጠቁመዋል። ቪልሳክ ከሀገሪቱ ዋና ዋና የግብርና ምርት ክፍለ ግዛቶች አንዷ የሆነችው የአዮዋም አስተዳዳሪ ነበሩ። ባይደን ለቤቶች ሚኒስትርነት ያጫቸው የተባሉት አንጋፋዋ የኦሃዮ ክፍለ ግዛት የምክር ቤት ተወካይ ፈጅ ደጋፊዎቻቸው በምክር ቤት ረሃብን ለማስወገድ ባደረጉት ትግል ምክንያት የግብርና ሚኒስትር እንዲያደርጓቸው አሳስበው የነበረ ቢሆንም ባይደን ግን ፈጅ በአቅም ተመጣጣኝ መኖሪያ ቤቶችን ለመስራትና በመሰረተ ልማት ኢንቨስትመንት ዘርፍ ያደረጓቸውን አስተዋጽኦዎች ተመርኩዘው ለቤቶች ሚኒስትርነት እንደመረጧቸው ነው የተሰማው። ተመራጩ ፕሬዝዳንት ባይደን ለመከላከያ ሚኒስትርነት ጥቁር አሜሪካዊውን ጡረታ ላይ ያሉ ጀነራል ሎይድ ኦስተንን እንደመረጡ ሲታወቅ፣ ማርሻል ፈጅ ሁለተኛ ጥቁር አሜሪካዊ የካቢኔያቸው እጩ አባል ነው የሚሆኑት። በመጨረሻም ፋየር አይ የተባለው የዩናይትድ ስቴትስ ታዋቂ የሳይበር ሴኩሪቲ ድርጅት የሰርሳሪ ጥቃት እንደተፈጸመበት ተናገረ። ጥቃቱን ሊፈጽም የሚችል እጅግ የላቀ ብቃት ያለው መንግስት ብቻ ነው ያለው ፋየር አይ የሀገሪቱ የፌደራል የክፍለ ግዛትና የአካባቢ መንግስታትን የመሳሰሉ ደንበኞቹን የመረጃ ደህንነት መጠበቃቸውን ለመፈተሽ የሚጠቀምባቸውን መንገዶች ሰርቀውብናል ብሏል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ለዜናው እናመሰግናለን። አድማጮች በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የማክሰኞ ምሽት ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voaamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። ጠቅላይ ሚኒስትር አብይ አህመድ እና የኬንያው አቻቸው ኡሁሩ ኬንያታ ዛሬ የሞያሌ ድንበር መተላለፊያን መርቀው አስከፍተዋል። ለሁለት ቀን የሥራ ጉብኝት ኬንያ የገቡት ጠቅላይ ሚኒስትር አብይ ኢትዮጵያ ኬንያንና ደቡብ ሱዳንን በመሰረተ ልማት ለማገናኘት የታሰበውን ፕሮጀክት ሂደትን ይጎበኛሉ ተብሏል። ጠቅላይ ሚኒስትር አብይ የአካባቢው ነዋሪዎች ለድንበር አካባቢ ሰላም ዘብ እንዲቆሙ ጠይቀዋል። ገልሞ ዳዊት ዝርዝር አለው።
ኢትዮጵያ ከሐዋሳ ኬንያ ከኢሲዮሎ እስከ ሁለቱ ሀገሮች ድንበር ከተማ በሆነችው ሞያሌ ያስገነቡትን ከ1000 ኪሎ ሜትር በላይ የመንገድ ፕሮጀክት በጋራ አስመርቀዋል። ዛሬ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኬንያው ፕሬዝዳንት ኡሁሩ ኬንያታ የኢትዮ ኬንያ ድንበር ከተማ ሞያሌ ላይ የፕሮጀክቱ አካል የሆነው የሞያሌ ድንበር መተላለፊያን በይፋ ከፍተዋል። ሁለቱ መሪዎች የፕሮጀክቱ መጠናቀቅ ኢትዮጵያንና ኬንያን በኢኮኖሚና ማህበራዊ ረገድ ይበልጥ የሚያጠናክር ነው ብለዋል። የተደረገላቸውን አቀባበል ያደነቁት ጠቅላይ ሚኒስትር አብይ ብዙ ስቴትን የሚጋሩ የሁለቱ ሀገር ድንበር ነዋሪዎችን እንኳን ደስ አላችሁ ብለዋቸዋል።
This exceptional border, in my opinion, will be dismantled with the new infrastructure.
ይሄ በመካከላችን ያለው ሰው ሰራሽ ድንበር በዚህ በተገነባው መሰረተ ልማት ይፈርሳል የሚል ግምት አለኝ። ይሄው ዛሬ የተመረቀው ፕሮጀክት በሁለቱ ሀገሮች የሚገኙ ቤተሰቦች ተገናኝተው ያሏቸውን ክህሎት እንዲጋሩና እንዲጠቀሙ በተጨማሪም በንግድ በኢኮኖሚና በቱሪዝም በመሳሰሉ እንዲጣመሩ የሚያደርግ ነው። ይሄ ሁለቱ ወንድማማች ህዝቦች በኢንቨስትመንትና በንግድ ልምድ እንዲለዋወጡ የሚያስችላቸው በጣም ወሳኝ ክስተት ነው። ሌሎች ጎረቤት ሀገሮችም አንድ ላይ አምጥተን አንድ ቤተሰብ ለመሆን ይህንን ስራ እንቀጥላለን ብለዋል ጠቅላይ ሚኒስትር አብይ። ጠቅላይ ሚኒስትር አብይ አህመድ ለአካባቢው ነዋሪዎች ሌላ በአጽንኦት ያስተላለፉት ጉዳይ ስለ አካባቢው ሰላምና ጸጥታ ሁኔታ ነው።
My message for him today is just like the infrastructure, we should work on peace and security.
ለእናንተ ያለኝ መልእክት ለመሰረተ ልማት መጠናቀቅ እንደሰራችሁ ሁሉ ለአካባቢው ሰላም ጠንክራችሁ የበኩላችሁን እንድትወጡ ነው። ምክንያቱም ሰላም የሁሉ ነገር መሰረት ነው። ያለ ሰላም ለህዝባችን ያሰብነው ነገር መከወን ማድረስ አንችልም። በተለይ አልሻባብንና ኦነግን ከአከባቢው ካሰዳን የአከባቢው ነዋሪዎች አንድ ቤተሰብ አንድ ዜጋ ሆኖ በደስታ እንደሚኖሩ ማየት ትችላላችሁ ብለዋል ጠቅላይ ሚኒስትሩ።
አ ፕሊዝ ከቲኒ ጀመን ኮኒምባን
ጠቅላይ ሚኒስትር አብይን የተቀበሉት የኬንያው ፕሬዝዳንት ኡሁሩ ኬንያታ በሁለት ጉዳዮች ማለትም በመልካም ጉርብትናና በሰላም ላይ አበክረው ተናግረዋል። ፕሬዝዳንቱ ሰላማዊ የሆነ ግንኙነት ያላቸው ኢትዮጵያና ኬንያ አሁንም በንግድና በኢንቨስትመንት አብሮ መስራት አለባቸው ካሉ በኋላ የአካባቢው ህብረተሰብ ዛሬ ከተመረቀው ፕሮጀክት ዋና ተጠቃሚ ናቸው ብለዋል።
What we want, brothers and sisters, is to see a deepening of the integration between our two countries.
እንዲህ ይላሉ ኬንያታ። የምንፈልገው የሁለቱ ሀገሮች ግንኙነት ይበልጥ እንዲጠናከር ነው። ይሄ ሆን እንዲሆን እናንተ በኬንያ ሞያሌና በኢትዮጵያ ሞያሌ ያላችሁ ህዝቦች በጣም ትልቅ ሚና አላችሁ። የማርሳቢት አስተዳዳሪው እንዳለው ሞያሌ እንደ ዱባይ ያከባቢያችን የንግድ ማዕከል መሆን አለበት። የኢትዮጵያ ወጣቶችም በዚህ ስራ ማግኘት አለባቸው። የኬንያ ወንድሞቻቸው ስራ አግኝተው በመሃል ሀገር ያሉት ዜጎቻቸው የማገዝ ድል ማግኘት አለባቸው። ይሄ የእውነተኛ ግንኙነት መጀመሪያ ነው ብለዋል ኬንያታ። በሁለተኛ ደረጃ የሚያነሱት የጸጥታ ጉዳይ ነው። ኬንያታ በአካባቢው የሚኖሩ ህዝቦች የሰላማቸው ዘብ እንዲሆኑ አሳስበው ጠቅላይ ሚኒስትር አብይ አህመድ በቆይታቸው በሁለቱ ሀገሮች መንግስታት ታቅደው በመሰራት ላይ ያሉ ፕሮጀክቶችን እንደሚጎበኙም ገልጸዋል። ጠቅላይ ሚኒስትር አብይ ስለ አካባቢው ሰላም ሲናገሩ ኦነግን ከአልሸባብ ጋር አቁራኝተው ስለተናገሩት የኦሮሞ ነጻነት ግንባር ጊዜያዊ የህዝብ ግንኙነት ኃላፊ አቶ በቴ ኡርጌሳ መልስ ሰጥተዋል።
እንግዲህ ኦነግ በሰላማዊ መንገድ የሚንቀሳቀስ በኢትዮጵያ ህግ ተመዝግቦ ያለ ድርጅት ነው። ጎረቤት ሀገር ሄዶ ለምን ኦነግን ከሌሎች አሸባሪ ድርጅቶች ተርታ መጥራት እንደፈለጉ አልገባንም። ለምን ይህን ቃል እንደተጠቀሙ አናውቅም። ኦነግ የታጠቀ አካል አይደለም። በሰላማዊ ትግል እየታገለ ያለ እዚሁ ሀገር ውስጥ ቢሮዎችን ከፍቶ አባላት ፖለቲካን አባላትን አደራጅቶ ፖለቲካ የሚሰራ ድርጅት ነው። ስለዚህ ከኛ ጋር ችግር ካለ እዚሁ መነጋገር የምንችል ነበር። አዲስ አበባ ሆነን መነጋገር የምንችል ነበር። ስለዚህ እዚህ እዛ ሄዶ የተነገሩበትን ነገር እኔ አልሰማውም። ለምን እንደተናገሩ በምን አውድ ውስጥ እንደተናገሩና ማንን ለማለት እንደተናገሩ ያወቅኩት ነገር የለም። ግን አንተ እንደምትለው የኦሮሞ ነጻነት ግንባርን ብሎ ከሆነ ይሄ ትልቅ የታሪክ ስህተት ነው። ድርጅታችንን ከአልሸባብ ጎን መጥራት ታሪካዊ ስህተት ይመስለኛል። ያው እንግዲህ እናይና ሁኔታውን እናይና ባለው አግባብ እንጠይቃለን። ማብራሪያ እንዲሰጡን በምን ኮንቴክስት ሊሉ እንደቻሉ
አቶ በቴ እንዲህ አይነት ሁኔታ ሲከሰት በፓርቲዎች የጋራ መድረኮችና በቀጥታም የሚገናኙበትና የሚተያየቁበት አካሄድም እንዳለ ጨምረው ተናግረዋል። በሌላ በኩል የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ማምሻውን ለአሜሪካ ድምጽ ጠቅላይ ሚኒስትሩ ኦነግ በሚል የተጠቀሱት ፓርቲውን ሳይሆን የኦነግ ሸኔ ታጣቂዎች መሆናቸውን ማለታቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በሁለት ቀን የኬንያ ቆይታቸው ነገ ወደ ኬንያ የወደብ ከተማ ላሙ ሄደው ዛሬ መርቀው የከፈቱት አካል የሆነውን ፕሮጀክት ክፍልንም እንደሚጎበኙ ይተበቃል። በእንግሊዝኛ ምጻረ ቃል ላፕሰት ኮሪደር የተሰኘው የመሰረት ልማት ግንባታ ፕሮጀክት እንደ ግሮጎሳውያን ዘመን አቆጣጠር በ1975 የተጠነሰሰ ሲሆን ሐሳቡም ኢትዮጵያን ጨምሮ የምስራቅ አፍሪካ ሀገሮችን በመሰረት ልማት መረብ ማቆራኘት ነው። ለአሜሪካ ድምጽ ገልሙዳይት ከናይሮቢ።
ትግራይ ክልል ውስጥ እየተደረገ ያለው ህግ የማስከበር ዘመቻ አጥፊዎችን ለህግ ለማቅረብ እየተደረገ ያለ እንጂ በትግራይ ህዝብ ላይ ያነጣጠረ አይደለም ብሏል። ከትግራይ ብሔር ተወላጆች ጋር በወቅታዊ ጉዳይ ላይ ዛሬ የተወያየው የአዳማ ከተማ አስተዳደር ሙክታር ጀማል ዝርዝር አለው።
ዛሬ በአዳማ በተደረገው የትግራይ ማህበረሰብና የአዳማ ከተማ አስተዳደር ውይይት ላይ የመነሻ ሐሳብ ያቀረቡት የአዳማ ከተማ ብልጽግና ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ አብዱል ጀሊል አብዱሮ እንደጠቀሱት ተህነግ ብለው የጠሩት የህወሓት ቡድን ህገወጥ የሆነ ምርጫን ከማድረግ አልፎ የሀገሪቷ መከታ የሆነው መከላከያ ሰራዊት ላይም ጥቃት ወስዷል ብለዋል። በእነዚህ እንቅስቃሴዎች መንግስት ትግስቱ በመሟጠጡ ወደ መጨረሻው እርምጃ መገባቱንም አቶ አብዱል ጀሊል አብራርተዋል። ከመወያያ ርዕስ በኋላ በውይይቱ ላይ የተሳተፉት የትግራይ ተወላጆች መንግስት ህግን የማስከበር እርምጃ ብሎ የጠራውን በተመለከተ የተቃውሞም የድጋፍም ድምጾች ተሰምተዋል። በተለይ ማዕከላዊ የሆኑ አስተሳሰቦች ላይ ሐሳባቸውን የሰጡ የውይይቱ ተሳታፊዎች ከሥርዓት ጋር መታገል ይያለ የትግራይን ህዝብ በአጠቃላይ ሊያሸማቅቅ የሚችል አስተሳሰቦች ሲሰራጩ መቆየቱ አግባብ አለመሆኑንም የገለጹ አሉ።
እኔ ኢትዮጵያ ትግራይ ተቀበረ እንጂ በሞት ክዳን ምረት ነው የምቀበረው። የትም ሄድ አልፈልግም ተጎትቼ ካልኩኝ በስተቀር። ግን በሚደረጉ ነገሮች ወንጀል ሲፈጸም የትግራይ ተናጋሪዎች ያላችሁ በተለይ ሚዲያዎች የምታስተላልፉት እያንዳንዱ ስነ ልቦና ያንኳኳል። የትግራይ ምናልባት ጁንታን ብሎት የተለያዩ አመራር ብትሉ በጣም መደገፍ ይቻላል። ትግርኛ ተናጋሪ የምትባለው ቃል ግን የሰው ሁሉ ስነ ልቦና ጎዳለችና እባካችሁ አገላለጽ ላይ ጥንቃቄ ቢደረግ ጥሩ ነው ብዬ አስባለሁ።
ሌላኛው ራሳቸውም ከዚህ ቀደም የመከላከያ አባል መሆናቸውን የተናገሩት የትግራይ ተወላጅ በህወሓት መከላከያው ላይ ተወሰደ ያሉት እርምጃ የሚያምነው ሲሉ ነገለጹት።
ሰራዊታችን በጠላት እጅ ቢሞት ኑሮ እጅግ አይቆጨንም ነበር። በወገን በመሆኑ እያዘን ሆነም ግን በሱ ለተደረገው ግድያ ያችን ሀገር ያችን ትግራይ የምትባል ሀገር ትግራይ ያለው ህዝብ እግዚአብሔር ደርሶለት እንባው ተቆጣውና እርዛቱ ጥማቱ ደርሶለት በዚህ ምክንያት በቃ ሊለው ስለፈለገ ይህንን ጉዳይ ተከስቶ በአሁኑ ሰዓት እነሆ እየሰማን ያለ ነው።
ሌላኛው ተሳታፊ ጦርነቱ በወንድማማቾች መካከል የተደረገ በመሆኑ በዚህ ጉዳይ ላይ አሸናፊ ይኖራል ብዬ አላምንም ብለዋል። በውይይትና ሰላማዊ መንገድ ቢፈታ የተሻለ መሆኑንና አሁንም ሁሉም አካል ወደ ሰላም እንዲመጣ ጥሪያቸውን አስተላልፈዋል።
ትግራይ ምትሪቴ ተቀበረበት ነው። ትግራይም የልጆች አባት ነኝ። 3 ልጆች አሉ። እኔ በዚህ ሰዓት ላይ በሚካሄደው ውጊያ ደስተኛ አይደለሁም። የማንም ደጋፊ መሆን ማልችልበት ሁኔታም አለ። ለምን ብትሉኝ እኔ ራያ ሰው ነኝ። አንደኛው ልጄ የትግራይ ልጅ ኃይል ነው። አንደኛው ልጄ አብን ነው። 2 ልጆች እየተዋጉ ነው። ምን ማለት ነው? ስለዚህ እኔ የሚገባኝ ወንድሞቼ ኢትዮጵያውያን ሆናችሁ ይህ ድል አሸናፊ ነው ሲወልድ የሚገባን ከሆነ አሸናፊው ኢሳያስ አፈወርቅና ግብጽ ናቸው። እየተባላን ነው። ኃይላችን እየተዳከመ ነው። የኢትዮጵያ መከላከያ ሰራዊት ሲወድም ኢትዮጵያውያን ነው እየሞቱ ያለው። ትግራይ ላይ ያለው ወጣት ሲወድም ኢትዮጵያዊ ኢትዮጵያ እርስ በራሳችን እየተባላን ነው። ነገ አቅም እያጣን ነው። እናንተ ምናልባት ብልጽግና ስለተባለ ጭብጫ ብቻ እንትን አትበሉ። ደካማ ጎንን ማየት ሞክሩ።
የኢትዮጵያ ሕዝብ ትግሉን እያደረገ ያለው ሕግን ጥሷል ብለው ከጠቀሱት ቡድን ጋር መሆኑን የገለጹት የአዳማ ከተማ ብልጽግና ጽሕፈት ቤት የፖለቲካ ዘርፍ ኃላፊው አቶ አብዱልጀሊል አብዱሮ ሕዝብን እንደ ሕዝብ የሚያሸማቀቅ ድርጊትና አገላለጽ አግባብ አለመሆኑን ጠቅሰዋል። በአዳማ ከተማም ያለውን እንቅስቃሴ በመለየት መንግስት እርምጃ እየወሰደ መሆኑንም ተናግረዋል።
ኢትዮጵያ ህዝብ የታገለው ከትግራይ ህዝብ ጋር አይደለም፣ ከአጥፊዎች ጋር ነው፣ ከዘራፊዎች ጋር ነው። የትኛው ነው የተፈናቀለው? የትኛው ነው የተጎዳው? ያ በመትረየስ ፍለፊት ህይወቱን ሰጥቶ ሲታገለ የነበረ ወጣት አንድም በጎረቤቱ ያለው ማህበረሰብ ላይ ጥቃት አላደረሰም። ሰው ከሰው ሊለያይ ይችላል። የተወሰኑ ሌቦችም ሊኖሩ ይችላሉ። በስመ ወጣት ችግር ሊፈጥሩ የሚችሉ አብዛኛው ህዝብ ትግሉ ጸረ ዲሞክራሲ ከሚያደርጉት ጁንታዎች ጋር ነው። የትግራይ ተወላጆችም ልትታገሉ የሚገባው ነገር በእናንተ ስም የሚነግዱትን መታገል መቻል አለባቸው። አይጠቅማችሁም። ለእነሱ ጠበቃም የሚፈልጉ ግን አሉ። ይሄ ሁሉን አይወክልም። አዳማ ከተማ ላይ ባደረግነው ብርበራ ባደረግነው ፍተሻ የጦር ሜዳ መሳሪያዎች የተያዘበት የለም አለ። አስፈላጊ ከሆነ ስሙን መጥቀስ ይቻላል። ፖሊስ ጣቢያ ሂዱና መረጃ ውሰዱ። አዳማ ባድሜ አይደለችም። አዳማ ጦር ሜዳ አይደለችም። አጥፊው ግለሰብ ሊኖር ይችላል። ብሔርን አይወክልም ብለን ተው ነው። ምናልባት አጥፊዎቹ በግ ይጠየቃሉ።
ሌላኛው ለውይይቱ መልስ የሰጡት የአዳማ ከተማ አስተዳደር ብልጽግና ጽሕፈት ቤት ኃላፊ አቶ አለማየሁ ቱሉ በጦርነቱ አሸናፊ የለም የተባለው አግባብ አይደለም ሲሉም ተናግረዋል።
በዚህ ጦርነት አሸናፊ አይኖርም ለተባለው ጦርነቱ ተጠናቋል። የኢትዮጵያ ሕዝብ አሸንፏል። ይሄ በደንብ ሊሰመርበት ይገባል። ተጠናቋል። ያሸነፈው አብይ አይደለም፣ ኢሳያስ አይደለም፣ ግብጽ አይደለች። ህዝባችን እና መከላከያ ሰራዊቱ ድል ነስቷል፣ አሸንፏል። የኤርትራ መንግስት ሚሳኤል ሲተኮስበት እኮ አልተኮሰም። ራቁቱን የተሸኘውን የመከላከያ ሰራዊት የተቀበለው ጎረቤት ኤርትራ ነው። ህዝቡ አንድ ስለሆነ ህዝቡ ጋር ችግር የለም። በሁለቱ መንግስታት መካከል ያለውም ችግር ተፈቷል። ይህን ነገር በአግባቡ ማየት ተገቢ ነው። ወዴትም ልንወስድ አንችልም። ወንጀለኛ ወንጀለኛ ነው፣ ከሃዲ ከሃዲ ነው። ይህን ኃጢአት ለሌላ አካል መስጠት አንችልም።
አቶ አለማየሁ የትግራይ ህዝብ ለሀገር አንድነትና ሰላም ሲታገል የነበረ ቢሆንም ከአብራኩ የወጡ ልጆቹ የጠበቀውን ያህል ለችግሩ አልደረሱለትም ብለዋል። በአሁኑ ጊዜ በብልጽግና የሚመራው መንግስት ለግል ጥቅም ሲል የህዝብን ጥቅም አሳልፎ ሽጧል ካሉት ኃይል ጋር የመጨረሻና ፍጻሜ ትግል እያደረገ ነው ሲሉም ተናግረዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
መንግስት ለምርጫ ዝግጅት ከማድረጉ በፊት በእስር የሚገኙ የተፎካካሪ ፓርቲ አባላትና አመራሮችን መፍታት አለበት ሲል የኦሮሞ ፌዴራሊስት ኮንግረስ ፓርቲ አሳሰበ። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምፅ እንደገለጹት የፖለቲካ ምህዳሩ በመስፋት እውነተኛ ዲሞክራሲ በኢትዮጵያ እንዲወለድ መንግስት የፖለቲካ ፓርቲ እስረኞችን መፍታት አለበት ብለዋል። በዚህ ዙሪያ ከብልጽግና ፓርቲ አመራሮች ምላሽ ለማግኘት የተደረገው ጥረት አልተሳካም። ፀሐይ ዳምጠው ዝርዝር አላት።
የኦሮሞ ፌዴራሊስት ኮንግረስ ፓርቲ ዛሬ ባወጣው መግለጫ ሀገር እያስተዳደረ ያለው መንግስት ሀገር አቀፍ ምርጫ ለማካሄድ እየተዘጋጀ እንደሆነ እየጠቆመ ሲሆን ከምርጫው መቅደም ያለባቸው ጉዳዮች አሉ ሲሉ የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ጥያቄያቸውን አሰምተዋል። የኦፊኮ ሊቀመንበር ብሔራዊ መግባባት ቅድሚያ ሊሰጠው የሚገባ ጉዳይ ነው፣ የፖለቲካ ምህዳሩን ለማስፋት ደግሞ የታሰሩ ተፎካካሪ ፓርቲዎች አባላትና መሪዎች መፈታት አለባቸው ሲሉ አክለዋል።
ብሔራዊ መግባባት ብለን ስንናገር የነበረው ሳይፈታ ብዙ ነገሮች ውስጥ እየገባ ነው። አሁንም ቢሆን ሰላማዊና የተረጋጋ ምርጫ፣ ወደ ሰላማዊ መንገድ ሊወስደን የሚችል ምርጫ፣ ዲሞክራሲያዊ ስርዓት እንዲወለድ ዝም ብሎ ሳይሆን ምርጫ ለምርጫነቱ ሳይሆን ዲሞክራሲያዊ ስርዓት በታሪካችን ለመጀመሪያ ጊዜ እንዲወለድ ለማድረግ ከዛም ደግሞ ህዝባችን ሰላምና መረጋጋት በሰፈነበት ሁኔታ ወደ ልማት ፊቱን እንዲያዞር ለማድረግ የብሔራዊ መግባባት ብለን ስንናገር የነበረውም እስካሁን አልተፈታም። የፖለቲካ ምህዳሩ እየሰፋ አይደለም፣ እንዲያውም እየጠበበ ነው። ቢሮዎቻችን በየቦታው እንደተዘጉ ነው። ብዙ አባሎቻችን ምርጫ ውስጥ መወዳደር የሚችሉ ታዛቢ የሆነው መስራት የሚችሉ በብዙ ነገሮች ሊሳተፉ የሚችሉ ሰዎች አባሎቻችን እስር ቤት ናቸው።
በኢትዮጵያ እውነተኛ ምርጫን ለማካሄድና እውነተኛ ዲሞክራሲን ለማስፈን መሰራት ያለባቸው ቅድመ ሁኔታዎች አሉ ሲሉ አመልክቷል። ሊቀመንበሩ
ፖለቲካ ድርጅቶች በነጻ የመንቀሳቀሳቸው በሰላም የመንቀሳቀሳቸው አባሎቻቸው ያለባት የታሰሩ መፈታታቸው ቢሮዎቻቸው ተከፍቶ በሚሆን መንገድ ምርጫ ውስጥ መግባት ውስጥ ካልገባን በስተቀር ምርጫ ስለተባለ ብቻ ምርጫ ውስጥ ከተሳተፍ እስካሁን ድረስ እኮ ከንጉሱ መጨረሻ ዓመታት ጀምሮ የደርግም የኢህአዴግ አንድም አሁን ብዙ ምርጫዎች ውስጥ አልፈናል። የአሁኑ እና ምርጫም መሰረታዊ በሆነ መንገድ እስካሁን ድረስ ሀገሪቷ ከንጉሱ ዘመን ጀምሮ ሲታቀዳቸው ከነበሩት ምርጫዎች የተሻለ እና በሀቅ ላይ የተመሰረተ በፊት ላይ የተመሰረተ ገለልተኛ በሆነ አካል የተዳኘ ዲሞክራቲክ ኢትዮጵያ እንድትወለድ የተጨናገፈ ነገር ሳይሆን ዲሞክራቲክ ኢትዮጵያ እንድትወለድ ቀዳሚ ምርጫ መሆን አለበት ብለን እናምናለን። ለእነዚህ ደግሞ የሚያስፈልጉ ነገሮች እነዚህ ናቸው። መሰረታዊ ጉዳዮች ለእኛም ብቻ ሳይሆን ለአፍሪካም፣ ለህዝቦቿም፣ ለሁሉም ኃይሎች ያስፈልጋሉ።
መንግስት ከተፎካካሪ ፖለቲካ ፓርቲዎች ጋር ለምርጫ ቅድመ ዝግጅት እያደረገ ያለው ውይይትም አጥጋቢ አይደለም ብለዋል ፕሮፌሰር መረራ።
እየተሳተፈ ነው ግን በቂ አይደለም። የታሰሩ ነገሮች እስካሁን ድረስ በቂ ናቸው። ታስረዋል፣ ነገሮች ላይ ተስማምተናል ብለን በእጃችን የያዝነው ነገር የለም። ስለዚህ ያኖች ትልቁ ችግር ውይይት ብቻውን አይደለም። ውይይት ነገሮችን ለመፍታት በድርድሮች የሚፈቱት ነገሮችን በድርድሮች ለመፍታት ለነጻና ፍትሃዊ ምርጫ የሚያስፈልጉ መሰረታዊ ጉዳዮች ናቸው የሚባሉ ነገሮች ላይ መስማማትና አስፈላጊም ከሆነ ደግሞ መፈራረምን በጋራ በቀየስነው የፍኖተ ካርታ ላይ ተስማምተን ስራ ላይ ስምምነቶቻችን ስራ ላይ ለማዋል መስራት አለብን።
ኦፊኮ የሚያቀርበውን ክስ በተመለከተ ከብልጽግና ፓርቲ አመራር ምላሽ ለማግኘት በተደጋጋሚ ያደረኩት ሙከራ ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ህወሓትና ኦነግ ሸኔ የተሰኙ ድርጅቶች በሽብርተኝነት እንዲፈረጁ ባልደራስ እውነተኛ ዲሞክራሲ ፓርቲ ጠየቀ። ላለፉት ዓመታት በኃይል በህወሓት ተወስደዋል ያላቸው የአማራ መሬቶች ወደ ነበሩበት እንዲመለሱም ጥሪ አቅርቧል። አገር አቀፍ ምርጫ መካሄድ ያለበት ባለው ህገ መንግስት ላይ ህዝበ ውሳኔ ከተሰጠ በኋላ ነው ብሏል። መለስካቸው አማሃ ዝርዝሩን ልኳል።
ባልደራስ ለእውነተኛ ዲሞክራሲ ፓርቲ ዛሬ ይፋ ባደረገው መግለጫ ህወሓት ላለፉት ዓመታት ፈጽሟቸዋል ያላቸውን ወንጀሎች በሰፊው ዘርዝሯል። እንደ መግለጫው አባባል ህወሓት ከተጸነሰበት ከ1967 ዓ ም ጀምሮ እወክለዋለሁ በሚለው የትግራይ ህዝብ ደም የጨቀየ በትግራይ ውስጥም ሆነ ከትግራይ ውጭ ተደራጅተው ሲታገሉ የነበሩ የፖለቲካ ድርጅቶችን በክህደት ከትግራይ እንዲወጡ ያደረገ፣ አባሎቻቸውንም በሴራና በተንኮል የገደለ፣ ያሰደደና ያጠፋ፣ ዓላማቸውን ያልተቀበሉ ትግራዋዎችንም ጨምሮ በብዛት የጨፈጨፈ፣ በሽብር ተጸንሶ በሽብር ጎልምሶ በሽብር ያረጀ ፋሽስታዊና ጸረ ኢትዮጵያ ድርጅት ነው ይለዋል። ኦነግ ሸኔም ከዚህ የተለየ ታሪክ እንደሌለው የሚናገረውን ይህን መግለጫ ያብራሩት የፓርቲው የሥራ አስፈጻሚ ኮሚቴ አባልና የሕዝብ ግንኙነት ኃላፊው ዶክተር በቃሉ አጥናፉ እንዲህ ሲሉ አስረድተዋል።
ባልደራስ ለእውነተኛ ዲሞክራሲ ፓርቲ ህወሓትና ኦነግ ሸኔ በተናጥልም ሆነ በጋራ በሽብርተኝነት መፈረጅ አለባቸው የሚል ጽኑ እምነት አለው። ህወሓት በባለቤትነት የሚያስተዳድራቸው የንግድ ድርጅቶች ተወርሰው ለሀገርና ለሕዝብ ጥቅም እንዲውሉ መደረጉ ተገቢ እርምጃ በመሆኑ መንግስት የድርጅቶችን የባንክ ሂሳብ በመዝጋት ብቻ ሳይሆን ተወርሰው ንብረቶች ለሀገርና ለሕዝብ ጥቅም እንዲውሉ ዘዴ መቀየስ አለበት የሚል እምነት አለው። ህወሓት በፖለቲካ ድርጅት ከተቋቋመ ጊዜ ጀምሮ በርካታ ጸረ ሕዝብ የሆኑ ድርጊቶችን ፈጽሟል። ኤርትራን አስገንጥሏል። የዘር ማጽዳትና የዘር ማጥፋት ወንጀሎችን አከናውኗል። ኢትዮጵያ እንድትበተን የሚሰራና ሲሰራ የኖረ ድርጅት ነው። የሰሞነኛው ድርጊት ብቻ በሰሜን እዝ ላይና በማይካድራ ላይ የፈጸመው ወንጀል በሽብርተኝነት እንዲፈረጅ ለማድረግ የሚያስችል እንደሆነ ባልደራስ ለእውነተኛ ዲሞክራሲ ፓርቲ በጽኑ ያምናል። ኦነግ ሸኔም ባለፉት 2 ዓመታት በተለያዩ አካባቢዎች ዘርና ማንነትን መሰረት ያደረገ የሰብአዊ ዘር ማጥፋት ወንጀል የፈጸመ በመሆኑ ሁለቱም ድርጅቶች በሽብርተኝነት ሊፈረጁ እንደሚገባ ፓርቲያችን በጽኑ ያምናል።
መግለጫው በመንግስት የተወሰደውን የህግ ማስከበር እርምጃ አድንቆ ከሰሜን ጎንደር በኃይል የተነጠቁ ወልቃይት፣ ጠገዴ፣ ጠለምትና ሁመራ እንዲሁም ከሰሜን ወሎ የተነጠቀው ራያ ለወደፊት የሀገሪቱ የፌዴራል አወቃቀር በአዲስ መልክ እስከሚዋቀርበት ጊዜ እነዚህ ይዞታዎች ወደ አማራ ክልል እንዲካተቱ ሲል ይጠይቃል። አቶ አማዳኝ የፓርቲው ስራ አስፈጻሚ አባልና የጥናትና ምርምር ዘርፍ ኃላፊ ይህን ጉዳይ በተመለከተ ተጨማሪ ማብራሪያ ሰጥተዋል።
ወደፊት እንግዲህ አሁን እዚህ ያልተገለጸ ግን መወሰድ አለባቸው ብለን የምናምናቸው እርምጃዎች አንደኛ ከሰሜን ጎንደር በኃይል የተነጠቁ ከሰሜን ወሎ በኃይል የተነጠቁ አካባቢዎች ወደፊት እንግዲህ የፌዴራል አወቃቀሩ እስከሚስተካከልበት ጊዜ ድረስ ወደ አማራ ክልል እንዲመለሱ ይጠይቃል። ባልደራስ
ሰሞኑን የገዢው ብልጽግና ፓርቲ ዋና ጽህፈት ቤት ኃላፊ አቶ ብናልፍ አንዱዓለም ለቪኦኤ በሰጡት ቃለ ምልልስ በአካባቢው የተነሳው ጥያቄ አዲስ እንዳልሆነ አስታውሰው ጉዳዩ ከመሬት ማስመለስ ጋር የተያያዘ ሳይሆን የማንነት ጥያቄን የተመለከተ እንደሆነ አስረድተዋል። እንዲያውም ህወሓት የህግ ማስከበሩን እርምጃ መሬት ለመውሰድ እንደተከፈተበት ጦርነት እያቀረበው እንደሆነ አስረድተው ይህን ማለታቸውም ይታወሳል።
በመከላከያው ላይ የወሰዱት ጥቃት፣ በተለያዩ አካባቢዎች ላይ የሰነዘሯቸው ጥቃቶች፣ እነዚህ ጉዳዮች ወንጀላቸው እንዲደበቅና እንዲሸፈን የተደረገው ኦፕሬሽን የመሬት ማስመለስ ኦፕሬሽን አስመስሎ ለዓለም አቀፉ ማህበረሰብ ለኢትዮጵያ ህዝብ በዛ መንገድ ለማቅረብ የሚደረግ እንትን ነው የነበረው። ሆን ተብሎ በዛ ዳይሬክሽኑ ወይም አጀንዳውን ዳይቨርት ለማድረግ የሚሰራ ቅስቀሳ ነው የነበረው። ሪያሊቲው ግን ይሄ አይደለም። አሁንም በደንብ መታወቅ ያለበት የዓለም አቀፉ ማህበረሰብም ሌላውም በዚህ ጉዳይ ላይ የተደነጋገረው ሰው ግልጽ መሆን ያለበት ጥያቄው በፍጹም የመሬት የማስመለስ የምናምን ጥያቄ አይደለም። የማንነት የፍትህ ጥያቄ ነው። ፍትህ እናገኝ ነው ጥያቄያቸው። እንደመጥ ተደምጠን ፍትህ እናገኝ ነው። ስለዚህ ይህ ጥያቄ ደግሞ ወደ ጎን የምትገፋበት ምንም ምክንያት የለም። ስለሆነም በህጋዊ መንገድ በሰላማዊ መንገድ ነው ጥያቄ እያቀረቡ ያሉት። ይህን ጥያቄ አዳምጠው ስርዓት ባለው መንገድ አሰራሩን ተከትሎ ምላሽ እንዲያገኙ ማድረግ ያስፈልጋል።
ባልደራስ በዚህ መግለጫው ካነሳቸው ጉዳዮች አንዱ ስድስተኛውን አገር አቀፍ ምርጫ የተመለከተ ነበረ። ምርጫው መካሄድ ያለበት አገሪቱ አሁን የምትመራበትና ለብዙ ችግሮች ምንጭ ነው ያለው ህገ መንግስት እጣ ፈንታው አስቀድሞ መታወቅ እንዳለበትም ባልደራስ ይከራከራል። አቶ አማዳኘው እዚህ ላይ ማብራሪያ አክለዋል።
ህገ መንግስቱ በሰላማዊ መንገድ ለህዝብ
ይሻሻልም የሚሉ አይሻሻልም የሚሉ ህዝባዊ ውይይት ተካሂዶ ሰጥቶ መቀበል የሚባል ነገር አይደለም። ያላማ ሰጥቶ መቀበል የሚባል ነገር የለም። ህዝባዊ ውይይት ተካሂዶ ህዝብ ነው መምረጥ ያለበት። መለወጥ የለበትም የሚለው የራሱን አቋም ያብራራል። ህዝብ መለወጥ አለበት የሚለው የራሱን አቋም ያብራራል። በህዝብ ውሳኔ ይቀየር አይቀየር የሚለው በህዝብ ነው። ይሄ የህዝብ ጉዳይ ስለሆነ ህገ መንግስት የመንግስት ብቻ ስላልሆነ እስከዛሬም የወሰነልን ህገ መንግስቱን መንግስት ነው። ህዝብም መታከል አለበት፣ ድምፁን መስጠት አለበት። ከዛ በኋላ ምርጫ ቢካሄድ ምንም አይደለም ቆንጆ ነው የሚል አጠቃላይ እምነት አለ። ትክክለኛ ነው ብለን የምናምነው ይሄን ሂደት ነው።
በምርጫው ሂደትና በህገ መንግስታዊነት ጉዳይ ገዢው ፓርቲም ሆነ ሌሎች ጥቂት የማይባሉ ተፎካካሪ ፓርቲዎች ክርክር አድርገው በመጨረሻ ላይ የሀገሪቱ ፓርላማ በደረሰበት ውሳኔ መሰረት ምርጫው ለወራት መተላለፉ አይዘነጋም። ህወሓት በስልጣን ላይ ያለው መንግስት ህገ ወጥ ነው የሚለውም ይህ ውሳኔ ህገ መንግስቱን የጣሰ ነው በሚል ክርክር እንደሆነ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኮሮና ቫይረስ ወረርሽኝ ለህዝብ ግንኙነት የሚሰጡ ሚዲያዎችን በፍጥነት እየቀየራቸው እንደሆነና ይህ ደግሞ የጋዜጠኝነት ዘገባ ጥራት ላይ ተጽዕኖ እያሳደረ መሆኑን የአውሮፓ ብሮድካስት ማህበር ያወጣው ሪፖርት አመልክቷል። ማህበሩ የህዝብ መገናኛ ብዙሃን በወረርሽኝ ወቅት በሚል ርዕስ ያወጣው ሪፖርት የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ እና የኒዘርላንድስ መንግስት ባዘጋጁት ሁለት ቀን የሚፈጅ የሚዲያ ነጻነት ጉባኤ ዋዜማ ላይ በይፋ ተመርቋል። ሊዛ ሽላይን ከጀኔቫ ያደረሰችንን ዘገባ ስመኝሽ ቆይታ ቀርበዋለች።
የኮሮና ቫይረስ በህዝብ መገናኛ ብዙሃን ላይ ጥሎት የሚሄደውን ጠባሳ አስመልክቶ በመላው አውሮፓ የሚገኙ 20 አመራሮች ጋር ቃለ መጠይቅ ከተደረገ በኋላ ነው እጅግ ውስብስብ የሆኑት ችግሮች መታየት የጀመሩት። የአውሮፓ ብሮድካስት ማህበር ኃላፊ የሆኑት ሊዝ ኮቢ እንደሚያስረዱት የኮሮና ቫይረስ ወረርሽኝ በቀስታ ያዘገመ የነበረውን የሚዲያ የለውጥ ሂደት እጅግ አፋጥኖታል። ከኮሮና በፊት በሐሳብ ደረጃ ብቻ የነበሩ ጉዳዮችም አሁን በፍጥነት ወደ ተግባር እየተቀየሩ ነው ይላሉ።
And the global pandemic made people desperate for good quality information.
ዓለም አቀፍ ወረርሽኙ ሰዎችን ጥሩና ጥራት ያለው መረጃ በእጅጉ እንዲፈልጉ አድርጓቸዋል። እጅግ ብዙ ቁጥር ያላቸው ሰዎች የህዝብ አገልግሎት የሚሰጡ የሚዲያ ተቋማት የሚሉትን ለመስፋት ይፈልጋሉ። ነገር ግን በዚህ ወረርሽኝ ወቅት ከኮቪድ ጋር በእኩል ፍጥነት መሄድ የቻለው ብቸኛው ነገር የሐሰት መረጃዎች ስርጭት ነው። ስለዚህ ያንን ለመዋጋት አዳዲስ ፈጠራዎችና አሰራሮች እየመጡ ነው።
ሪፖርቱ በወረርሽኙ መጀመሪያ ላይ ሰዎች ለህዝብ አገልግሎት በሚሰጡ ሚዲያዎች ላይና በመንግስት ላይ የነበረው እምነት ከፍ ያለ እንደነበር ያሳያል። ሚዲያዎች ጠቃሚ መረጃዎችን ለህዝብ በማድረስ ይጫወቱት የነበረውን ሚናም መንግስታት ይደግፉ ነበር። ነገር ግን የዜና ማሰራጫዎች መንግስት ለኮቪድ-19 የሚሰጠውን ምላሽ ባጠለጠሉ ቁጥር በሁለቱ ተቋማት መካከል ያለው ግንኙነት መሻከር ጀመረ። የአውሮፓ ማህበሩ ያወጣው ሪፖርት ተባባሪ ጸሐፊ የሆኑት ማይካ ኦሌ ስለ ጥናቱ ሲያስረዱ አንዳንድ ፖለቲከኞችና መንግስታት በሚዲያ ተአማኒነት ላይ በተቃራኒው መቆማቸው ህዝብ በዜና ማሰራጫ ተቋማት ላይ ያለው እምነት እንዲሸረሸር አድርጓል ይላሉ። በሚዲያ ነጻነት ዙሪያ የሚደርሱ ማስፈራሪያዎችና በህዝብ መገናኛ ብዙሃን ላይ የሚሰነዘሩ ጥቃቶችም ጨምረዋል።
በጣም ብዙ የሴራ ትንታኔዎች አሉ። አሁን ደግሞ የህዝብ መገናኛ ብዙሃንን ጨምሮ የተለያዩ ሚዲያዎች ላይ ክሶች ይቀርባሉ። የደህንነት ስጋቱና ወረርሽኙ የሚቆይበት ጊዜ በተራዘመ ቁጥር ደግሞ ሰዎች የበለጠ ተጠራጣሪና ፈሪ ይሆናሉ። ባለስልጣናት የሚናገሩትን ነገሮችና የህዝብ ሚዲያ የሚያወጧቸው መረጃዎችም ይጠራጠራሉ።
ገና ብዙም ባልጠሩ ሁኔታዎች የተሞላውን በህዝብ ሚዲያዎች ዙሪያ የሚደረገው ዳሰሳ ቀላል ባይሆንም ሪፖርቱ ጥቂት የሆኑ ምክረ ሐሳቦችን ሰንዝሯል። የህዝብ መገናኛ ብዙሃን ምንጊዜም ቢሆን አስተማማኝ ሆኑና እምነት የሚጣልባቸውን መረጃዎችን ማቅረብ እንደሚኖርባቸውና በኢንተርኔት አማካኝነት የሚቀርቡ ዘገባዎች ህዝብ የሚፈልጋቸው መረጃዎች ላይ ትኩረት ሊያደርጉ እንደሚገባቸውም ይገልጻል። በተለይ ደግሞ በህዝብ ዘንድ መከፋፈሎች በበዙበት በዚህ ጊዜ የፈጠራ ዘገባዎችን የማጥራትና በማህበረሰቡ መሃል ማዕበል የሚያስነሱ ጉዳዮች ላይ ትኩረት መስጠት እንደሚገባ ሪፖርቱ አጽንኦት ይሰጣል። የባለስልጣናት መልእክቶች በሚተላለፉበት ጊዜም ቢሆን ሂሳዊ ትንታኔዎች የሚሰጥ ዘገባ እጅግ አስፈላጊ መሆኑንም አስምሮበታል። ሊዛ ሽሌን ከጄኔቫ ላጠናቀረችው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የተመራጩን ፕሬዝደንት ጆ ባይደን ድሎች እንዲሻሩ ባቀረቧቸው በርካታ ክሶች በሙሉ ተሸንፈዋል። ፕሬዝዳንቱ በፍርድ ቤቱ የሚሞክሯቸው ክሶች ባልተሳኩበት ሁኔታ ትላንትና በምርጫው ዙሪያ የሚደረጉ የድጋሚ ቆጠራዎችና ማጣሪያዎች ተጠናቀው የሚገቡበት ቀን ነበር። ይህ ደግሞ ለፕሬዝደንት ትራምፕ ድጋሚ የመከራከሪያ እድሎችን የሚዘጋባቸው ነው። ፓትሲ ውዳስኳራ ከዋይት ሃውስ ያጠናቀረችውን ዘገባ ጽዮን ግርማ ለዲሞክራሲ በተግባር ይዛዋለች።
የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ከተካሄደበት እንደ አውሮፓውያን አቆጣጠር ከህዳር 3 ጀምሮ ባሉት ተከታታይ 5 ሳምንታት ውስጥ የተመረጡን ፕሬዝዳንት ጆ ባይደንና ተመራጯ ምክትል ፕሬዝዳንት ካሚላ ሃሪሰንን ድል የሚያጣጥሙ የአደባባይ ላይ ሰልፎች ሲካሄዱ ነበር። የምርጫውን ውጤት የሚቃወሙ ድምጾችም ሲሰሙ ቆይተዋል።
ተጭበርብሯል፣ ተሰርቋል፣ ምርጫው ተጭበርብሯል።
ከምርጫው በኋላም በበርካታ ግዛቶች የድጋሚ ቆጠራ ተካሂዷል። ምርጫው ተጭበርብሯል የሚሉ በርካታ ክሶችም ተሰምተዋል። ግን አንዳቸውም የምርጫውን ውጤት አልቀየሩትም። ጆ ባይደን የ2020ውን ፕሬዝዳንታዊ ምርጫ አሸንፈዋል። ፕሬዝዳንት ዶናልድ ትራምፕ ግን የምርጫውን ውጤት ለመቀበል ተቸግረዋል።
We've never lost an election. We're winning this election.
በምርጫ ተሸንፈን አናውቅም። ይህንንም ምርጫም አሸንፈናል።
ትላንት ማክሰኞ ታህሳስ 8 የሴቭ ሃርቫር ማብቂያ ቀን ተብሎ ይጠራል። ከዚህ ቀን በኋላ የምርጫውን ውጤት በተመለከተ በየትኛውም ግዛትም ሆነ በበታች ፍርድ ቤቶች ምንም አይነት ቅሬታ ማቅረብ አይቻልም። ከዚህ በኋላ የሚቀረው ድምጽ የዩናይትድ ስቴትስ ኤሌክቶራል ድምጽ ማለትም ባለ ድምጽ ተወካይ መራጮች ድምጽ ብቻ ነው። ፕሮፌሰር አዚዝ ሁክ በቺካጎ ዩኒቨርሲቲ ውስጥ የህግ መንግስት ህግ መምህር ናቸው። ትላንት ስላበቃው የክስና ቅሬታ መስሚያ ቀን ያስረዳሉ።
Closing of the safe harbor is merely another nail on the coffin.
የምርጫውን ውጤት በተመለከተ የሚቀርቡት ክሶችና አቤቱታዎች ማብቂያ ቀን safe harbor date ማለት ነው። ፕሬዚደንት ትራምፕ በሐሰተኛ ክሶች የምርጫውን ውጤት ለመቀየር የሚያደርጓቸውን ጥረቶች በሬሳ ሳጥን ውስጥ ገብተው በመስማር እንደታሸጉ ያክል ያበቃላቸው ጉዳዮች አድርጓቸዋል።
ይህንን ቀን ታሳቢ በማድረግም በትላንትናው ቀን የተጠናቀቁ የምርጫ ውጤቶች በምክር ቤቱ እንደተደመደሙ ይቆጠራሉ። በዚህ ሳምንት ማብቂያ ላይ ተጠናቆ ማረጋገጫ ያገኛል ተብሎ ከሚጠበቀው ከዊስከንሰን በስተቀር ሁሉም ግዛቶች ቆጠራቸውን አጠናቀው ማረጋገጫ ሰጥተዋል። በመንግስታዊው የጥናት ተቋም የሁለትዮሽ የፖሊሲ ማዕከል ዳይሬክተር ጆን ፎርተር
But if an election were certified after December 8th, and electors were selected.
ነገር ግን ምርጫው ከታህሳስ 8 በኋላ ቢጸድቅ እንኳን በህዝብ የሚመረጡት መራጮች ድምጻቸውን ከሚሰጡበት ታህሳስ 14 በፊት እስከተመረጡ ድረስ ምክር ቤቱ ጥር ወር ላይ ድምጽ ቆጠራ ሲያደርግ እነዚህን ድምጾች አብሮ መቁጠር አለበት።
ፕሬዝዳንት ዶናልድ ትራምፕ ምርጫው ተጭበርብሯል በማለት በአሪዞና፣ ፔንሲልቬኒያ፣ ጆርጂያ፣ ሚሺጋን፣ ዊስከንሰን፣ ሚኒሶታ እና ኔቫዳ ግዛቶች ያቀረቧቸው በደርዘን የሚቆጠሩ ክሶች ውድቅ ሆነውባቸዋል። ካቀረቧቸው ክሶች ውስጥ በ40ዎቹ ሲሸነፉ አንድ ተሳክቶላቸዋል። ጠቅላይ ፍርድ ቤቱ ፔንሲልቬኒያን በተመለከተ ከበታች ፍርድ ቤት የቀረበለትን ክስ ውድቅ አድርጓል። ይህም ሆኖ ግን የትራምፕ ደጋፊዎች ድምጼን አትስረቁ በማለት ተቃውሞ ማሰማታቸውን ቀጥለዋል። የፕሬዝዳንት ትራምፕ የህግ አገልግሎት ቡድን አባላት ፍርድ ቤት ያቀረቧቸው ክሶች ውድቅ መደረጋቸውን ተከትሎ በፕሬዝዳንት ትራምፕ የተመረጡት ጠቅላይ አቃቤ ህግ ቢል ባር የምርጫው ውጤት በስፋት ስለመጭበርበሩ የሚያሳይ ምንም አይነት ማስረጃ የለም ብሏል። ነገር ግን የትራምፕ ደጋፊዎች ምርጫው መጭበርበሩን በመግለጽ የምርጫ አስፈጻሚ ባለስልጣናትን መወንጀላቸውን ቀጥለዋል። ከመካከላቸው አንዱ የሪፐብሊካን አባል ሁኔታው ወደ ኋላ እንዲያፈገፍጉ አድርጓቸዋል። ጋብሪኤል ስታርሊንግ በጆርጂያ የምርጫ አስፈጻሚ ክፍል ኃላፊ ናቸው።
It has to stop. Mr. President, you have not condemned these actions or this language.
ይህ መቆም አለበት። Mr. President, ይህንን ድርጊት ወይንም ይህንን ንግግር አላወግዙም።
ፕሬዚዳንት ትራምፕ እና የህግ ክፍል ቡድናቸው ለፍርድ ቤት ያቀረቧቸው ክሶች ውድቅ ከተደረጉባቸው በኋላ የጆርጂያ፣ የሚሽጋን እና የፔንሲልቬኒያ ባለስልጣናት እና የህግ አውጪዎች ላይ ጫና በማሳደር የምርጫውን ውጤት ለመቀልበስ ሞክረዋል። በቺካጎ ዩኒቨርሲቲ ውስጥ የህገ መንግስት ህግ መምህር የሆኑት ፕሮፌሰር አዚዚ ሁክ ምንም እንኳን እነዚህ ሙከራዎች ባይሳኩም የአሜሪካ የምርጫ ስርዓት ለጣልቃ ገብነት ምን ያህል ጋላጭ መሆኑን አሳይቷል ይላሉ።
Only time will tell whether what comes out of this election.
ከዚህ ምርጫ በኋላ በተለይ በክፍለ ግዛቶች ውስጥ በህዝብ የተመረጡ መራጮች ስብስብ ባሉበት ሁኔታ ሊቀጥል ይችላል ወይ የሚለውን ጉዳይ ጊዜ የሚፈታው ነው። በአሁኑ ሰዓት የተረዳነው ነገር የምርጫ ሂደታችን ምን ያክል ደካማ እንደሆነና ምን ያክል በጣም አደገኛ ወደሆነ ሁኔታ እንዳደረሰን ነው።
ከጥቂት ቀናት በኋላ እንደ አውሮፓውያን አቆጣጠር ታህሳስ 14 2020 ዓ.ም 538 ባለ ድምጽ ተወካይ መራጮች ያሉት ኤሌክቶራል ኮሌጅ አባላት በአንድ ላይ ተገናኝተው ለቀጣይ 4 ዓመታት ዩናይትድ ስቴትስን በፕሬዝዳንትነትና በምክትል ፕሬዝዳንትነት ማን እንደሚመራት በይፋ ያሳውቃሉ። የቪዋ ፓሲዮዳ ስኳራ ከዋይት ሃውስ ላጠናቀረችው ዘገባ ሲዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ባለፈው ሳምንት ከቮተር ቮይስ የመራጮች ድምጽ መስራች ከሆኑት መካከል አንዱ የሆኑትን አቶ አንድነት ምሩን የኢትዮጵያውያን በአሜሪካ ፕሮግራም እንግዳ አድርገን ማቅረባችን ይታወሳል። ቮተር ቮይስ መራጭ የሆኑት ትውልደ ኢትዮጵያ ዜጎች ተወካዮቻቸውን በቀጥታ ማግኘት የሚችሉበትን የቴክኖሎጂ መድረክ በማመቻቸት የሚሰራ መሆኑን ይገልጻሉ። ኢትዮጵያን አስመልክቶ ከዩናይትድ ስቴትስ በኩል የሚደረጉ የፖሊሲ ጫናዎች፣ ግፊቶች ወይም መረጃ ክፍተቶች ሲፈጠሩ የተቃውሞም ሆነ የድጋፍ ዘመቻዎችን ያስተባብራሉ። ላለፉት በርካታ ወራት በአባይ ግድብ ዙሪያ ሲሰሩ የቆዩ ሲሆኑ አሁን ደግሞ ሰሞኑን በሰሜን ኢትዮጵያ በትግራይ ክልልና በፌዴራሉ መንግስት መካከል በተፈጠረው ግጭት ዙሪያ ከ6500 በላይ የሆኑ ሰዎችን በማስተባበር ወደ 100,000 ደብዳቤዎችን ወደ ተለያዩ አካላት መላካቸውን ገልጸዋል። ያነጋገራቸው ደረጀ ደስታ ሲሆን ለተኛውንና የመጨረሻውን ክፍል እንደሚከተለው አቅርቧል።
ምንድነው የምትነግሯቸው? እስቲ ከደብዳቤውን ጀምር። ደብዳቤው ምንድነው የሚለው? ለምሳሌ አንድ ምሳሌ ልጠቅስልኝ። ምን ጉዳዮች ላይ ቢያንስ ነጥቦቹን ሊነግሩኝ ይችላሉ?
ደብዳቤው አራት አንኳር የሆነ ነገር ነው የሚያሳየው። በመጀመሪያ ኢትዮጵያ ውስጥ የሆነ ስላለው ጉዳይ ይናገራል። ኢትዮጵያ ውስጥ የሆነ ያለው የሎው ኢንፎርስመንት ኦፕሬሽን ህግ የማስከበር ጉዳይ ነው እንጂ ጦርነት አይደለም ብሎ ለማስረዳት አንዳንድ ቦታዎች ሲቪል ዋር ነው፣ የእርስ በርስ ጦር ነው እየተባለ ይወራል። ስለዚህ አንደኛ እሱን በማስተካከልና ትክክለኛ የሆነውን ነገር መግለጽ ነው። ሁለተኛ ደግሞ አሸባሪ ሲባል ለምንድነው ቴሮሪስት የተባለውና እንደማጣሪ የሆነውን በትክክለኛ መግለጽ ነው። ሶስተኛ ደግሞ የገንዘብም ይሁን የሎጂስቲካል ሰፖርትም ይሁን በትክክለኛው በኩል የኢትዮጵያ መንግስት አስፈላጊውን ነገር አሸባሪውን ቡድን አስወጥቶ እንዲያስወግድ እንዲደረግ እርዳታ መጠየቅ ነው። አራተኛው ደግሞ ይሄ አሸባሪ ቡድን ወደ አሜሪካ መጥቶ ጥገኝነት እንዳይጠይቅ ወይንም አሜሪካ ውስጥ ያስገባውን ሀብት እንዳይጠቀምበት ማድረግ ነው።
ምን ተስፋ አግኝታችኋል እስካሁን በተለይ ከተወካዮቹ በኩል?
እስካሁን እንግዲህ ውጤቱን ለማየት ትንሽ ይከብዳል። ግን አሁን እንደሰማኸው የአውሮፓን ዩኒየን አሁን ለምሳሌ ትልቅ ደብዳቤ አውጥቷል የኢትዮጵያን መንግስት የሚቃወም። በእኛ በኩል ስታየው ደግሞ ወደ አሜሪካ ውስጥ እንደሱ አይነት ደረጃ አልተካሄደም። ስለዚህ እንደኛ አስተያየት ይሄ ነገር ትንሽ ሚና እየተጫወተ ነው። በሌላ በኩል ደግሞ ውጤት ብለህ ስታየው አሁን ብዙዎቻችን እያንዳንዱ ግለሰብ ይሄንን ካምፔን የፈረመ መልስ እያገኘ ነው። ሰምቻለሁ ወይ አሁን ልክ በራሴ እንደ ግለሰብ ይሄንን ማሳተሜ ሳስገባ የኔ ሴኔተሮች ሁለቱን ኮንታክት አድርገውኝ ሰምቻለሁ፣ ስለዚህ ጉዳይ እያጠናሁ ነው፣ እንዳረግልህ የምትፈልገው ነገር ሌላ ካለ በዚህ ስልክ ደውልልኝ ብለዋል። እና እንደዚህ አይነት ውጤትም በደብዳቤ አማካኝነት በስልክም አንዳንዶቻችን በቴክስት ሪስፖንድ እያገኘን ነው፣ በኢሜይልም ቶሎ ሪስፖንድ እያደረግን ነው። አንዳንዶቻችን ደግሞ እንደዚህ ብዙ ሜሴጅ የገባባቸው ሴኔተሮች እና ኮንግረስ አባሎች ደግሞ ይኸው ስብሰባ አሁን ላይ እየጠሩ ነው። ስለዚህ ስብሰባ እየተካሄደ ነው። ስለዚህ ጉዳይ ላይ የበለጠ ማወቅ እንፈልጋለን። አብሶ በአሜሪካ ውስጥ እንግዲህ በሴኔት እና በኮንግረስ በሃውስ ኦፍ ሬፕሬዘንታቲቭ ሁለት ትልልቅ ኮሚቴዎች አሉ። አንደኛው የዩናይትድ ስቴትስ ፎሬን ሪሌሽንስ ኮሚቴ ይሄ በሴኔት
በዩናይትድ ስቴትስ የውጭ ግንኙነት ኮሚቴ። እሺ፣ ሁለተኛው ምንድን ነው?
ሁለተኛው ደግሞ ኮሚቴ ኦን ፎሬን አፌርስ ይባላል። ይሄ ደግሞ በሃውስ ኦፍ ሬፕሬዘንታቲቭ የሚመራ ነው። ሁለቱም ኮሚቴዎችን ኮንታክት አድርገናል በዚህ ጉዳይ ላይ እና ዋናው ግባችን የምንለው ለነሱ ትክክለኛውን ኢንፎርሜሽን አግኝተው በቂ ኢንፎርሜሽን እንዲይዙ እና ከኛ የሚቃወምና በዚህ ጉዳይ ላይ ትክክለኛውን ኢንፎርሜሽን አግኝተው ፖሊሲ ሲሰሩ እንዳይሳሳቱ የሚያደርግ ኢንፎርሜሽን ማቅረብ ነው ለነሱ።
ዴታው ላይ 120 ሺህ ደርሷል ብለውኛል። ይሄ 120 ሺህ ዴት ነው የሚቆጠረው? እንዴት ነው አቆጣጠሩ?
አቆጣጠሩ እንግዲህ ይለያል አይደለ? አሁን እኔ በግለሰብ አማካኝነት ልክ ያለው ይሄንን ብያለሁ አይደለ? አሁን ልክ እኔ ይሄንን ቮተርስ ካምፔን ላይ ገብቼ ስልክ እኔ ካሊፎርኒያ ሬዚደንት ነኝ፣ የእኔ ተወካዮች ሁለት ሴኔተሮች አሉ፣ ከዛ ደግሞ የሃውስ ኦፍ ሬፕሬዘንታቲቭ አንድ አለኝ ዶክተር አሚቤራ የሚባል፣ ከዛ ደግሞ የፎሬን ሪሌሽንስ ኮሚቴ መንበሮች የሴኔቱ በሙሉ ወደ 25 አሉ። 25ቱም ጋር ይሄዳል። የኮሚቴ ኦን ፎሬን አፌርስ የሃውስ ኦፍ ሬፕሬዘንታቲቭ ጋር አለ። እነሱ ደግሞ ወደ 15 ናቸው። እነሱም ጋር በሙሉ ይሄዳል። የትሬዥሪ ሴክሬታሪው ጋር ይሄዳል። የሴክሬታሪ ስቴት ማይክ ፖምፔዮ ጋር ይሄዳል። ሎካል ኒውስ ፔፐር እኔ የምኖርበት ከተማ ውስጥ ጋዜጠኛ አታሚዎች አሉ የሚባሉት ጋር ይሄዳል። ስለዚህ በአንድ ግለሰብ አማካኝነት ብቻ ብዙ ኢሜይል ጀነሬት ይደረግና ኮንታክት ይደረጋል ማለት ነው እንጂ ግን ከአንድ ግለሰብ ይሄድ አይደለም። ይሄ 120 ሺህ ይሄ 120 ሺህ ከ6500 ሰዎች የመነጨ ነው ማለት ነው።
6000 ሰዎች 120000 ሰዎች ጋር ሊደርሱ ይችላሉ ነው የሚሉኝ?
በጣም ትክክል ነው። ለዚህ ነው ይሄኛውም በሶፍትዌር የተደገፈ ብለንና በአጭር ጊዜ ብዙ ሰው ሪች ሊያደርግ ይችላል ብለን ፑሽ የምናደርገው።
አንድ ሰው መጥቶ ምንድን ነው የሚያደርገው? ለምሳሌ ወደ እናንተ ወይም ቮተር ቮይስ ወዳዘጋጀው ድረገጽ ላይ መጥቶ ምንድን ነው የሚያደርገው?
በጣም ቀላል ነው። አንድም ደቂቃ የሚፈጅ ነገር አይደለም። ግለሰቡ ብዙ ጊዜ ድረገጹ ሲሄድ ኦልሬዲ ይሄን አምኖ በት የመጣ ነው። እንዲረዳ ከፈለገ የበለጠ ለምንድን ነው ይሄንን የሚፈርመው የሚል ከሆነ አዘጋጅተናል ለግለሰቡ የሚያየው ማለት ነው። አገር ውስጥ ስለሆኑ ጉዳዮች ለምንድን ነው ይህንን የህግ ማስከበር ካምፔን የኢትዮጵያ መንግስት የከፈተው የሚለውን ስለሱ የሚያስረዱ ዶክመንቶች አሉ። አለበለዚያ ግን ቀጥታ ስሙን የሚያስፈልገው ማለት ነው። ሙሉ ስሙን ያስገባል፣ የሚኖርበትን አድራሻ ያስገባል፣ ስልክ ቁጥሩንና ኢሜይል አድራሻውን ያስገባል። ይሄም ስምና ስልክ ቁጥርና አድራሻ የሚያስፈልገው ሶፍትዌሩ በአድራሻው አማካኝነት ነው። የዚህ ግለሰብ የምክር ቤት ተወካዮች ወይንም የኮንግረስ አባላቶች እነማን ናቸው ብሎ አይደንቲፋይ የሚያደርገው ከዛ በአድራሻው አማካኝነትም ነው። ሎካል ጋዜጣዎች እነማን ናቸው ከዚህ ግለሰብ ነዋሪ አካባቢ ያሉት የሚለው። ስለዚህ ኢንፎርሜሽን ያው አድራሻዎቹ ግዴታ መግባት አለባቸው። ስልክ ቁጥሩና ደግሞ የኢሜይል አድራሻው አንዳንድ ኮንግረስ አባላቶች ከደረሳቸው በኋላ ሪስፖንድ ማድረግ ይፈልጋሉ። ስለዚህ ሪስፖንስ እንዲፈጥሩ ነው ይሄ ኢንፎርሜሽን የሚያስፈልገው። ከዛ ያው ዋናው አንድ ሃይላይት ማድረግ የምፈልገው ነገር ደግሞ ይሄ ኢንፎርሜሽን ፕራይቬሲ ነው እና ሴኪዩርድ የሆነ ቦታ ነው ሎኬት የሚያደርገው፣ ማንም አክሰስ የለውም ማለት ነው።
አቶ አንድነት እምሩን ከቮተር ቮይስ በጣም አመሰግናለሁ። ለአሜሪካ ድምፅ ደረጀ ደስታ ነኝ። መልካም ጊዜ።
እግዚአብሔር ይስጥልኝ ደረጀ።
የቤት ውስጥ ጾታዊ ጥቃት በትዳርና አብሮ በሚኖር ሰዎች መካከል የሚፈጸም የጥቃት አይነት ሲሆን አካላዊና ስነልቦናዊ ጥቃቶችንም ያጠቃልላል። በዚህ የኮቪድ-19 ወረርሽኝ ወቅትም በዓለም ዙሪያ ጾታዊ ጥቃቶች መባባሳቸውን ተዛቢዎች እንደገራሉ። በአሜሪካ ተመሳሳይ ጥቃቶች የጨመሩ ሲሆኑ ጥቃቶቹም ከቀድሞ በተለየ መልኩ በጦር መሳሪያም ጭምር እየተደረጉ እንዳሉ ጥናቶች ያመለክቱ ነው። የአሜሪካ ድምጽ ዘጋቢ ቬሮኒካ ኢግሌሲየስ ኮቪድ-19 የቤት ውስጥ ጾታዊ ጥቃት መጨመር ላይ ያለውን አስተዋጽኦ ዙሪያ ያጠናቀረችውን ኤደን ገረመው ታቀርባለች።
በአሜሪካ የጾታዊ ጥቃት ሰለባዎች ቁጥር በኮቪድ-19 ወቅት እጅጉን ጨምሯል። ለደህንነቷ ስትል ስሟ እንዳይጠቀስ የፈለገች የጾታዊ ጥቃት ሰለባ ለጾታዊ ጥቃት በተዳረጉ ሴቶች ዙሪያ ያለው ግንዛቤ የተሳሳተ እንደሆነ ትናገራለች።
Everyone always says, "Oh, well, why didn't that person just leave?"
ሁሉ ለምን ሰዎች በጥቃት ውስጥ ይኖራሉ? ለምንድን ነው ጥለው የማይሄዱት? ጥቃቱን ውስጣቸው ይፈልጋዋል ማለት ነው እንዴ? ይላል። እውነታው ግን ይሄ ሳይሆን ጥቃት ማለት ጥርፍልፍ አድርጎ የሚይዝ አዙሪት መሆኑ ነው።
ኮቪድ-19 ከመግባቱ ከጥቂት ወራቶች በፊት ከባለቤቷ የተለያየችው ይህች ተጠቂ ስለቀደመው ህይወቷ ስትገልጽም ኑሮዬ ልክ እንደሚሰነዳ ቦምብ ነበር ትላለች።
እኔ መጨረሻ ላይ የተረዳሁት ነገር ይህንን ትዳር ጥየው ካልሄድኩ በአመት ጊዜ ውስጥ እንደምሞት ነው። ወይ እሱ ይገለኛል ወይ እኔ ራሴን አጠፋለሁ። አለያም በነበርኩበት ጭንቀትና ሰቆቃ ምክንያት ካንሰር ይዘኝ ነበር።
ይሄ የሆነው ታዲያ ከኮቪድ-19 ወረርሽኝ በፊት ነበር። ፍቺዋን ካጠናቀቀች በኋላም ኑሮን እንደ አዲስ መጀመር ከባድ ቢሆንም ቀኑን ሙሉ ስራ በመዋልና ከስራ በኋላም ከጓደኞቿ ጋር ጊዜዋን በማሳለፍ ከነበረችበት ስሜትና ሁኔታ ለመውጣት ችላለች። ይሁንና የኮቪድ-19 ወረርሽኝ የጾታዊ ጥቃት ሰለባ የሆኑ ሴቶች መልሰው መቋቋም እንዳይችሉ ሁኔታውን አክብዶታል። አማንዳ ካትስ በአሜሪካ ጾታዊ ጥቃት ለደረሰባቸው የአይሁድ ትብብር ተቋም ባልደረባ ናቸው። ኮቪድ-19ን ለመከላከል ተብለው የሚደረጉ መራራቆች ለጥቃት አድራሾች የተመቻቸ እድል ፈጥሯል ይላሉ።
በጣም ብዙ ጥቃት አድራሾች በተጠቂዎች ላይ ተጽዕኖ ለማሳደር ኮቪድ-19ን ሲጠቀሙበት እያየን ነው። ተጠቂዎች ከቤት እንዳይወጡ ለማድረግ ከቤት ከወጣሽ ተመልሰሽ መምጣት አትችም ምክንያቱም ኮቪድ-19 ይዘሽብኝ ትመጫለሽ እያሏቸው ነው።
በአንጻሩ የቤተሰብ ህግ ማዕከል ዳይሬክተር የሆኑት ዶክተር ሚኒየንም ጥቃቱ ሳይሆን የጨመረው ጥቃት የሚደርስበት መንገድ አደገኛ የሆነና ነፍስ እስከ ማጥፋት የሚደርሱ መሳሪያዎችን መጠቀም ላይ መደረሱ ነው ይላሉ።
ያስተዋልነው ነገር ቢኖር ምንም እንኳን ያስተናግድን ያለነው ተመሳሳይ ቁጥር ያላቸው ተጠቂዎችን ቢሆንም ተጠቂዎቹ ላይ እየደረሰ ያለው የጥቃት አይነት ግን አደገኛ መሆኑን ነው። ድብደባ፣ ጠመንጃዎችና ሌሎች መሰል መሳሪያዎችን የሚጠቀሙ ጾታዊ ጥቃት አድራሾች እየጨመሩ ነው።
በቤት ውስጥ ጾታዊ ጥቃት ዙሪያ ጥናት አድራጊዎች እንደሚሉት በአሜሪካ በትንሹ 14 ከተሞች ላይ የተደረገ ጥናት የጾታዊ ጥቃት ቁጥር መጨመሩን አመላክቷል። የምጣኔ ሀብት ባለሙያ የሆኑት ኤሚሊ ሌስሊ በዚሁ ዙሪያ ጥናት ሲያደርጉ ቆይተዋል።
Calls made to the police
በዚህ ባለንበት በ2020 ዓመተ ምህረት በመጋቢት፣ ሚያዝያና ግንቦት ወራቶች ከጾታዊ ጥቃት ጋር በተያያዘ ወደ ፖሊስ ጣቢያዎች የተደረጉ የስልክ ጥሪዎችን ካለፈው አመት ከ2019 ጋር ስናወዳድራቸው በ7% ጭማሪን ያየ ነው። የተለመዱ የጾታዊ ጥቃት የሚጠበቅባቸው የህብረተሰብ ክፍሎችና መመዘኛዎች እንዳሉ ሆነው ተጨማሪ አዳዲስ ጥቆማዎች መኖራቸውን ያስተዋል ነው።
አቃቤ ህጎችን በአሁን ሰዓት እያሳሰባቸው ያለው ጉዳያቸውን ለህግ ማቅረብና እርዳታ መሻት የማይችሉ ህጻናት ተጠቂዎች ጉዳይ ነው። በሜሪላንድ የጾታዊ ጥቃት ልዩ ኃላፊ የሆኑት ዴቪ ፌንስትንም ይህን ስጋት ይጋራሉ።
ትምህርት ቤት መሄድ የነበረባቸው ህጻናት አሁን በየቤታቸው ነው እየተማሩ ያሉት። ስለዚህ ትምህርት ቤት ውስጥ ላሉና ለሚያምናቸው አካላት ችግራቸውን ማጋራት አይችሉም።
ይሁንና ጥቃት አድራሾችን ለማገዝ ብዙ የእርዳታ ማግኛ መንገዶች ተቋቁመዋል። ተጠቂዎች የነጻ የስልክ መስመሮችን መጠቀምና ለመንግስትም የከለላ ጥያቄዎችን ማቅረብ ይችላሉ። እንደ ዶርዌይስ የመሳሰሉ ተቋማትም የምክር አገልግሎትን ይሰጣሉ። ናታሊ ዌድ በዶርዌይስ የጾታዊ ጥቃት አማካሪ ናቸው። ታዲያ ጾታዊ ጥቃት የሚደርስባቸውና አሁንም ድረስ ከአጥቂያቸው ጋር ለሚኖሩ ሴቶች ስለሚሰጡት ምክር እንዲህ ያስረዳሉ።
ጾታዊ ጥቃት እንዲፈጸም የሚያበረታቱ ሁኔታዎችንና አጋጣሚዎችን ለመለየት እንሰራለን። ተጠቂዎችን ስናማክርም አጥቂዎቻቸው ሲበሳጩ ሁኔታውን ከሚያባብዙ ቦታዎች ቀድመው ገለል እንዲሉ እንመክራቸዋለን። ለምሳሌ አጥቂያቸው መበሳጨት የጀመረው ወጥ ቤት ውስጥ ያሉ ከሆነ ቀስ ብለው ከዛ እንዲወጡና ወደ ሌላ ክፍል እንዲሄዱ ነው የምንመክራቸው። ምክንያቱም ወጥ ቤት ውስጥ ለአደጋ የሚያጋልጡ መሳሪያዎች ስላሉ ነው።
በጥቃት ውስጥ ያሉ ሰዎች ካሉበት ህይወት ለመውጣት እጅጉን የሚሰጉ ሲሆን ከጥቃቱ ካመለጡም በኋላ ለማገገም ረጅም ጊዜ የሚወስድ ቢሆንም ማገገም ግን እንደሚቻል ባለሙያዎች ይናገራሉ። ጥቃት በቃኝ ብሎ ለመውጣትም ድፍረትና ትግስት ያስፈልጋል ይላሉ። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። የፕሮግራሙ አስተባባሪ ብርሃን ኃይሉ ናት። በመላ ባልደረቦቻችን ስም ለዛሬ